ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ አድማጮቻችን። ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በቆንጂት ብርሃን እየተደረሰውን ምርኮኛ መጽሐፍ ትረካ ክፍል 12 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። በተለያዩ ወቅቶች የተደረጉ ቴክኒካዊ ጥናቶች፣ ታሪካዊ ግምገማዎችና የተለያዩ ምርምሮች ውጤቶች በደቡብ ኢትዮጵያ የሚገኙት የአባያና የጫሞ ሐይቆች ሊደርቁ እንደሚችሉ የጠቆሙ መሆናቸው ሰሞኑ ተገለጸ። ላለፉት 55 ዓመታት የተሰባሰቡት ልዩ ልዩ መረጃዎች በሐይቆች ውስጥ የፎስፎረስና የናይትሮጅን ንጥረ ነገሮች እየጨመሩ መምጣታቸውና እንዲሁም የውሃው ጥራት ቀስ በቀስ እየጎደለና እየደፈረሰ መምጣቱን ይጠቁማሉ። የውሃው ጥራት መጉደልና ድፍርስ እየሆነ መምጣት በውሃው ውስጥ ደለል እየተከማቸ መሄዱን ያሳያል ተብሏል። ቀድሞ ከነበረው መሬት ውስጥ 39 በመቶ እንዲሁም በሳር ተሸፍኖ ከነበረው መካከል 37 ከመቶ የሚሆነው መሬት እየታረሰ በመምጣቱ ለመሬት መደርመስ ቀላል ከመሆኑ የተነሳ በወንዞች እየተያዘ ወደ ሐይቆች ውስጥ ሊገባ ይችላል መሆኑም ተነግሯል። በወያኔ ብልሹ አገዛዝ ስር እየደረሰ ባለው የደን ጭፍጨፋና የአካባቢ ደህንነት ብክለት እንዲሁም በዓለም ላይ እየደረሰ ባለው የአየር ጠባይ ለውጥ የተነሳ የኢትዮጵያ የቡና ምርት በከፍተኛ ደረጃ ሊያሽቆለቆል እንደሚችል ተነገረ። በአመት በአራት ዲግሪ ሴንቲግሬድ እየጨመረ ያለው ሙቀት የሚያመጣው የአየር መዛባትና በተጨማሪም ቡና ማምረት መቀነሱና የጫት ምርት መስፋፋቱ እንደ ምክንያት ከሚጠቀሱት መካከል ጥቂቶቹ ናቸው። በርካታ የቡና ማምረቻ መሬቶች ለውጭ ኩባንያዎች መሰጠታቸውን የጠቀሱ ክፍሎች ሚሊዮኖች የሚተዳደሩበት የቡና ምርትና ሽያጭ ጉዳት ከደረሰበት የሚከተለው የኢኮኖሚ ቀውስ ቀላል አይደለም ብለዋል። በአየር መዛባት በኩልም በቅርቡ ሰፋፊ አካባቢዎችን የሸፈነው አንድ ጥናት ባቀረበው ዘገባ መሰረት በአየር ለውጥ የተነሳ ከ40 እስከ 60 ከመቶ የሚሆነው አሁን ያለው የቡና መሬት በምዕት ዓመቱ መጨረሻ ላይ ለቡና ምርት ተስማሚ እንደማይሆን ገልጿል። ከዚህ ሁኔታ ለመውጣት የሚቻለው የቡና ማብቀልን ስራ ወደ ተራራማ አካባቢዎች ማዛወር ቢሆንም ይህም ከባድና የማይቻል ስራ እንደሆነ ብዙዎች ይናገራሉ። በተጨማሪም ወፍ ዘራሽ የሆኑ የአረቢካና የሮበስታ ቡና ዘሮች ጭራሽ ሊጠፉ እንደሚችሉም ተገምቷል። ቴዎድሮስ አድሃኖም የጤና መጠበቂያ ሚኒስቴር በነበረበት ወቅት የነበረውን የኮሌራ በሽታ በመካድ ያለው የተቅማጥ በሽታ ብሎ እንደዋሸው ሁሉ በአሁኑ ወቅት በኢትዮጵያ ረሃብ ባጠቃቸው አካባቢዎች የተከሰተውን የኮሌራ በሽታ ዜና እንዳይሰራጭ ወያኔ አፍኖ ይዞታል የሚል ክስ ቀርቧል። በደቡብ ሱዳንና የመን መሰራጨቱ የተነገረው ኮሌራ በሶማሊያና በኢትዮጵያም ከ2100 ሰው በላይ መግደሉን ያረጋገጠው የፈረንሳዩ ድንበር የለሽ ሐኪሞች ተቋም በኢትዮጵያ ልዩ ልዩ ቦታዎች ሕፃናት በረሃብና በኮሌራ በሽታ መያዛቸው ታይቷል ብሏል። ሁኔታው እየከፋ እንጂ እየቀነሰ አይመጣም ያሉት አዛቢዎች ወያኔ ባለው ዘረኛ ፖለቲካ መሰረት የሚጠራቸው ሕዝቦች ዘንድ ያለን ረሃብና ወረርሽኝ ቸል እንዳለው አቅርበዋል። ወያኔ በአስቸኳይ ጊዜ አዋጅ ስም ፍጹም የሆነ የአፈና አገዛዝ ካሰፈነ ጀምሮ በልዩ ልዩ ቦታዎች ግድያና ግፍን መፈጸሙ የሚታወቅ ሲሆን ትክክለኛ ቁጥሩን ለመደበቅ የሚያደርገውን ጥረት በዓለም ደረጃ ባሉት ደጋፊዎቹና እንዲሁም ራሳቸውን ሰብአዊ ኮሚቴ ነን በሚሉ አንዳንድ ተቋሞች ከፍተኛ እርዳታና ትብብር እየተደረገለት መሆኑም ታውቋል። ህዝባዊ አመፁ በተቀጣጠለበት ወቅት ወያኔ ከ3000 ያላነሱ ዜጎችን ገድሎ የሞቱት 700 ብቻ ናቸው በማለት ሲዋሽ፣ ሌሎቹ ደግሞ የትግሉ እምብርት ወይም ዋና ቦታ ጎንደርና ጎጃም መሆናቸውን ክደው ኦሮሚያ 15 ሰው እንደተገደለና በአማራው ክልል አንድ ሰው እንደሞተ በመጥቀስ ሳያፍሩ መግለጫ አውጥተዋል ተብሏል። ወያኔ በያዘው ጸረ አማራ ፖለቲካውና ዘመቻው ተባባሪዎቹ በርካታ ናቸው ያሉ የፖለቲካ ተንታኞች የዚህ መንስኤው አማራ ከተመታ ኢትዮጵያ ያበቃላታል የሚለው ድምዳሜ ነው ብለዋል። ወያኔ በጎንደርና ጎጃም የተነከረ አፋኝ ዘመቻ ለማካሄድ በዝግጅት ላይ መሆኑ ከዚህ በፊት መገለጹ ይታወሳል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ¶¶
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 12 ረፋዱ ላይ ገዋኔ ገባ። ወዲያውኑ በለስ ቀንቶት መኪና አገኘና ወደ አፋር አቀና። አዲስ መታወቂያ ስለያዘ ልቡ ሙሉ ነው። በዚያ ላይ ተስፋ መቁረጥ አደንድኖታል። 11 ሰዓት አካባቢ ዱብቲ የምትባለው ከተማ ደረሰ። ዱብቲ በአፋር ውስጥ አሉ ከሚባሉት ከተሞች አንዷ ነች። አንተነህ የተሳፈረበት አውቶቡስ ጎማዎቹ በአሸዋው ላይ ሲሽከረከሩ በሚያስነሱት አቧራ አካባቢውን እያለበሰውና ረጅም ጥሩምባውን እያሰማ ወደ መቆሚያው ተጠጋ። ገና ቆም ሲል ተሳፋሪዎቹ ለመውረድ ተነስተው ቆሙ። አንዳንዱ ያፋሽጋል፣ ሌላው አይኖቹን ያሻል። አንተነህ ብቻ ከተቀመጠበት አልተነሳም። በመኪናው መስኮት አሻግሮ እየተመለከተ በሐሳብ ርቆ ሂዷል። ያደረገውን ኮፍያ ከራሱ ላይ በድግ አደረገና ራሱን በእጁ አሻሸው። ከግንባሩ አካባቢ ጠረግ ሲያደርግ ሻከረው። ላቡ የፈጠረው ጨው ነው። ኮፍያውን መልሶ አደረገውና ከተቀመጠበት ተነሳ። ትንሽ የመንገድ ቦርሳውን አነገተና ከአውቶቡሱ ወረደ። ወዴት እንደሚሄድ ግራ ገብቶታል። በአካባቢው ሊታደርበት የሚችል ሆቴል መኖሩንም ተጠራጠረ። ከመንገዱ ግራና ቀኝ የሚታዩት ቤቶች በጭራሽ ቤት አይመስሉም። የተከፈቱት ደጃፎቻቸው በጉብታ ላይ የሚታዩ ፉካዎች እንጂ ታስበው የተሰሩ በሮች አይመስሉም። ሁሉ ነገር አቧራ የዋጠው ነው። ግድግዳውም ጣሪያውም ወለሉም ውጪውና ውስጡም ሁሉም ነገር አፈር ነው። የአፈር ቤት። ከአውቶቡሱ ወርዶ እንደቆመ ላቡ በግንባሩና ባንገቱ ተንቆረቆረ። ከጀርባው መሃል ቁልቁል ውሃ የተለቀቀበት ይመስል ላቡ ሲወርድ ተሰማው። ወደ አንደኛው ቤት ተጠጋና አልቤርጎ የት አገኝ ይሆን ብሎ ጠየቀ። ምን አልቤርጎ አለ ብለህ ነው? ሁሉ ውጭ ነው የሚያድረው። እስኪ ወደዚያ ምናልባት ካለ ጠይቅ አሉት የጠየቃቸው ሴት በእጃቸው እያመለከቱ። ያሳዩትን አቅጣጫ ተከትሎ ጥቂት እንደሄደ የተሻሉ ቤቶች ተመለከተ። ብዙም ሳይርቅ አልጋ መኖሩ ተነገረውና ገባ።
ግቢው የተስተካከለ የቤት ወለል ይመስላል። አንተነ ንጽህናውን አደነቀ። ምንጣፎቻቸውን ዘርግተው የተቀመጡት በርካታ ሰዎች በየራሳቸው ጨዋታ ተመስጠዋል። ሰዎቹን አልፏቸው ወደ ውስጥ ገባ። ራት የመብላት ፍላጎት የለውም። ምሳውንም እንደነገሩ ቀመሰ እንጂ አልበላም። ያንተነ ምግብ ሐሳብ ከሆነ ሰንብቷል። ያገኘው ማደሪያ ይህ ነው የሚባል ባይሆንም ግድ አልነበረውም። እንደነገሩ የተነጠፈው አልጋ ላይ ዘፋልና ተቀመጠ። በክፍሉ ውስጥ አየር እንዳይኖር ታስቦ የተሰራ እስኪመስለው ድረስ አየር አጠረው። የክፍሉ ሙቀት አያድርስ ነው። ውሃ ጥም ድብና አደረገው። የሚጠጣ ነገር ለመፈለግ ወጣና ቀዝቃዛ አምቦሃ እንዲመጣለት አዞ ተመልሶ ወደ ክፍሉ ገብቶ ተቀመጠ። እንዴ ክፍሉ ውስጥ እኮ ማንም አይቀመጥም፣ በጣም ይሞቃል አለችው ቀዝቃዛ አምቦሃ ያመጣችለት ልጅ። ታዲያ የት ነው የሚታደረው አላት ልጅቱን። ውጭ ነዋ፣ ሁሉ ሰው ውጭ ነው የሚያድረው። ፍራሹን ማውጣት ይቻላል አለችው። አንተነህ ፍራሹ ወጣለትና ከሰው ተቀላቀለ። የተቀላቀለው ግን በአካል ብቻ ነው። ውጭው ተመቸው። ፍራሹ ላይ ተንጋሎ ገደብ የሌለውን ሰማይ ሽቅብ እየተመለከተ ቀስ በቀስ በሐሳቡ ከአካባቢው ተለይቶ ወደ ምናቡ ዓለም ገባ። ከዓይነ ሕሊናው ርቃ የማታውቀውን የፍሬ ሕይወትን ምስል በሰፊው ሰማይ ላይ ይመለከተው ጀመር። የልቡ ዝማሬ የሆነውን ፍቅሯን በተደጋጋሚ አሰበው። ደግሞ ሌሎቹን አስታወሰ። ሔዋን ይህን ጊዜ የት ትሆን? ወደ ውጭ እንድትሄድ ቤተሰቦቿ እያመቻቹላት እንደነበርና እሷ ግን ገና ያለ መወሰኗን ነበር በመጨረሻ ሲገናኙ የነገረችው። ተስማምታ ሄዳ ይሆን? የት ይሆን ሄደችው? ደግሞ ሌሎቹን አሰባቸው። እንደሱ ቆስለው የነበሩ ወጣቶች እንዴት ሆነው ይሆን? የተፈጠረው ክፍፍልስ? አፈሳውስ? ፍሬህይወት በአሁኑ ሰዓት በምን ሁኔታ ውስጥ ትሆን? በተለያዩበት ሰዓት ገጽታዋ ላይ የነበረውን ሐዘንና በጉንጮቿ ላይ የወረደውን እንባ፣ ራሷን ለመቆጣጠር ያደረገችው ጥረት፣ እያንዳንዱን ነገር አስታወሰ። ፍሬህይወትን መርሳት ይችል ይሆን? እንባው አይኖቹን አቃጠላቸው። እንዲወርድና የተወጣጠረ ስሜቱን እንዲያስተነፍስለት ፈለገ። እንባውን አልገደበውም። በጀርባው እንደተኛ እንባው ቁልቁል በጆሮዎቹ ወረደ። ማን ያውቃል አለ ደግሞ ለራሱ። ማን ያውቃል መገናኘት ብንችልስ? ከልቡ ተመኘ። ደግሞ ጉዞውን አሰበው። መረጃውን እንዴት እንደሚያገኝ፣ በምን ሁኔታ አሁን ካለበት ተነስቶ የኢትዮጵያን ድንበር ተሻግሮ ጅቡቲ እንደሚገባ አንድ ባንድ አውጠነጠነው። አዎ ሲነጋ ያችን አምቦሃ ያመጣችለትን ልጅ ይጠይቃታል። አዲስ አበባ እያለ ከዱብቲ ወደ አፋር መሻገር ብዙ አስቸጋሪ ያለ መሆኑን ሰምቷል። ግን አሁንም እንደዛ ይሆን? ባይሆንስ ምን አማራጭ አለው? መሞከር አለበት። የማያውቃቸውን ድንበር አሻጋሪዎች በዓይነ ሕሊናው ሳላቸው። ሽርጡን አገልድሞ ከግመሎቹ ጀርባ ልክ እንደ አካባቢው ሰዎች በረጅሙ መፋቂያ ጥርሱን እየፋቀ ሲጓዝ ታየው። ግን ስንት ሰዓት ይሆን የሚወስደው? ምን ያህል ገንዘብስ ሲጠይቁት ይሆን? ያለውን ይሰጣቸዋል። መቼስ ከሌለው ምን አድርግ ይሉታል? መቼም ድንበር ተሻግሮ ወጥቶ በሰው አገር ምቾት መጠበቅ አይቻልም። ቢሆንም አሁን ካለበት የስጋት ሕይወት የስደት ኑሮ መኖር ሳይሻል አይቀርም። ዋናው ጥያቄ በሕይወት መቆየት ነው። ከዚያ በኋላ ማን ያውቃል? ፍሬህይወት እስከ መቼ ይሆን ለሚለው ጥያቄዋ መልስ እስከምታገኝ ድረስ እንደ ከተማ ቤት መኖር አለባት። ተስፋ መቁረጥ ደግሞ ለማንበብ ያላትን ስሜት ገድቦባታል። አሁን አሁን የሚያስደስታት ነገር ቢኖር ከከተማ ልጆች ጋር መጫወት ነው። እነሱ ትምህርት ቤት ሲሄዱ ደግሞ ለራሷ ሥራ ፈጠረች። ሹራብ መስራት ስትሰራ በጣም ፈጣነች። በጥቂት ቀናት ውስጥ ለትልቋ ልጅ ሰርታ ጨረሰችና ለትንሹ ልጅ ጨመረችለት። የሹራብ ሥራውን መደበኛ አደረገችው። አንድ ቀን ከተማ የምሳ ሰዓት ሳይደርስ እየተጣደፈ መጣ። አመጣጡ አላማራትም። እየሰራች የነበረውን ሹራብ አስቀመጠች። ችግር መኖሩን እስኪነግራት አልጠበቀችም። ወዲያውኑ ተረድታዋለች። በመጣች በማግስቱ ካገኘችው ሰውዬ አነጋገር ብዙም ሳይቆይ የሆነ ነገር እንደሚከሰት እየጠበቀች ነበር። አዲስ አበባ መመለስሽ ግድ ሆኗል አላት። ከተማ ገና ቤት እንደገባ ወደ መኝታ ቤት ጠርቷት አዲስ አበባ ሄዳ የምትገናኝበትን ኮድ ሰጣት። ይህ ገንዘብ ለምታገኙ ሰው የሚሰጥ ነው። ከአካባቢያቸው እንዲወጡ የመጨረሻ ሙከራ የሚደረግላቸው ጓዶች አሉ። ይህ የነሱ ፎቶ ነው። ምናልባት በመጀመሪያው ቀጠሮ ባታገኛቸው በድጋሚ መሄድ ይኖርብሻል። መልካም እድል ይግጠምሽ አላት። ገንዘቡንና የተጠቀለሉ ፎቶዎች እየሰጣት ትንሿን የመንገድ ቦርሳዋን አነሳችና ለጉዞ ተዘጋጀች። አመለ በጣም ተደናገጠች። የከተማ ሁኔታ ግራ ሲያጋባት፣ ፍሬወት ደግሞ አሳዘነቻት። ደህና ሁኑ አለቻቸው አመለንና ከተማን። መልካም እድል አሏት ሁለቱም ለስንብት እየሳሟት። ልጆቻቸውን ሳታገኛቸው በመሄዷ ቅር ቢላትም አማራጭ አልነበረምና ሳትሰናበታቸው ወጣች። እንደ ቀፈፋት ወደ አውቶቡሱ ተራ ሄደች። በሞላ መኪና ተሳፍራ ወደ አዲስ አበባ ተመለሰች። አዲስ አበባ ስትደርስ የቀጠሮ ሰዓቷ ሊሞላ ጥቂት ደቂቃዎች ቀርተዋል። ለጋር ከመኪና ወርዳ በቀስታ እየተራመደች ኢትዮጵያ ቀይ መስቀል ማህበር ስትደርስ ቆመች። ከቀጠሮ ሰዓታቸው 5 ደቂቃዎች አለፉ። የምትጠብቀው ሰው አልመጣም። ብዙ መጠበቅም የለባትም። በሚቀጥለው ቀን በዚሁ ሰዓት ተመልሳ መምጣት ነው ያለባት። በኢትዮጵያ ቀይ መስቀልና በጋንዲ ሆስፒታል መካከል ያለው መንገድ ቡላ ኩምቢ ቮልስዋገን መኪና መቆሙን ተመለከተች። እነዛ መኪናዎች የሚፈለጉ ሰዎችን ከየመንገዱ ለማፈን መሰማራታቸውን በሚገባ ታውቃለች። ነገሩ ያበቃ መሆኑ ቢሰማትም መሞከር ነበረባት። እናም መንገዱን ለማቋረጥ ራመድ ስትል የመኪናው በር ተከፈተ። የመሳሪያ መንቀጫቀጭ ድምጽም ተሰማት። ቁሚ የሚል ከፍ ያለ ድምጽ ተከተለ። ቆመች። ደቂቃ ሳይሞላ ወጠምሻጆች እያላተሙ ወደ መኪናው ወሰዷት። በስርዓት እስክትገባ አልጠበቋትም። ገፈታትረው አስገቧት። ተንደፋድፋ ቀና ስትል ከዳኙ ጋር አይን ላይን ተገጣጠሙ። ሁሉም ማክተሙ ገባት። ዳኙ ጸጉሩ ተንጨባሯል። ጉንጮቹ፣ አይኖቹና ግንባሩም ጭምር አባብጠዋል። የለበሰው ካኔቴራ ከትከሻው ላይ ተቀዳዷል። እጆቹ የኋሊት ታስረዋል። ፍሬወትን ለማስቀመጥ ጠጋ ሲል ፊቱ ላይ ያየችው የስቃይ ምልክት አይኖቿ ሁለመናውን እንዲቃኙ አደረጋቸውና ከላይ እስከታች ተመለከተችው። እግሮቹ ላይ ስትደርስ ያየችውን ማመን አቃታት። እግሮቹ እንደ ፊኛ ተነፍተዋል። እግር እንዲህ ያብጣል ብላ እስከማትገምትበት ድረስ ከመወጠራቸው የተነሳ ያብረቀርቃሉ። አንዳች ነገር ነካ ቢያደርጋቸው እንደሚፈነዱ አሰበች። ከዳኙ ጋር መኪናው ውስጥ ያለው ሌላ ወጣት ደግሞ ፊቱ የገረጣ፣ ጺሙ ያደገና ጸጉሩን እየተላጨ ነው። የግንባሩ መቋጠር የውስጥ ንዴቱን ያሳብቃል። የለበሰው ያረጀ ጃኬት አንገቱ ድረስ ተቆልፏል። እጆቹ ብቻ ሳይሆኑ እግሮቹም ታስረዋል። ቦታ ለመስጠት ጠጋ ለማለት ሲሞክር እግሮቹ ላይ ያለው የእግር ብረት ተብጨለጨለ። የታጎሩበት ኩምቢ ቮልስዋገን መኪና ባህራምቤ ሆቴል በር አልፎ የመከላከያ በር ትይዩ ሲደርስ ጋቢና የተቀመጠው ሰውዬ ዞር አለና ተመለከተ። ደሞ ቁጭ ብላ ተቆለጨለጫለች እንዴ? አስተኛት ሸርሙጣ ብሎ ጮኸ። ሰውየው ገና በወጣትነት ክልል ያለ ቢሆንም የቆራጭ ፈላጭነት ስልጣኑን በእያንዳንዱ ድርጊቱ ስለሚገልጽ ሁሉም እንዲፈራውና እንዲሽቆጠቆጥለት ያደረገ ይመስላል። የቀሉ አይኖቹን በተናገረ ቁጥር ያጉረጠርጣቸዋል። ያለማቋረጥ ሲጋራ የሚመግባቸው ወፍራም ከንፈሮቹ ጠቁረውና ደርቀው ኩበት ይመስላሉ። አስቀያሚ አለች በሆዷ። የሰውየውን ትዕዛዝ ለመቀበል የተጉ ወጠምሻ እጆች ማጅራቷን ጨምደው ከወንበሩ ስር ሸጎጧት። ትልቅ እግር ትከሻዋ ላይ ሲያርፍ ተሰማት። መኪናው ውስጥ ከገባች ጀምሮ ምንም ያልተናገረች ቢሆንም ይህንን ግን ዝም ብላ ማለፍ አልቻለችም። እንዴ ብላ ገና ለመናገር ስትጀምር የሰደፍ ጡጫ አቋረጣት። መኪናው በዋናው ፖስታ ቤት ታጥፎ ወደ ፒያሳ ማቅናቱ ታውቋታል። ሌላውን ለመርሳትና ወዴት እንደተወሰደች እንደሆነ ለመገመት የመኪናውን አቅጣጫ ለመከተል ሞከረች። ወደ ጊዮርጊስ ቤተክርስቲያን የሄደ መሰላት። ከዛ ቁልቁል የመርካቶን መንገድ እንደያዘ ገመተች። ወዲያው ግን ወደ ቀኝ የታጠፈ መሰላት። ከላይዋ የተጫነው ከባድ እግር ረገጥ አደረጋትና ሳደርስ ሞተች እንዴ? አለ የረገጣት ሰው። ጥይት ከምታባክን ብትሞት አይሻልህም ብለህ ነው? አለ ጋቢና የተቀመጠው የሚያስጠላት ሰውዬ። በውስጧ ድብን አለች። እየተከታተለች የነበረውን የመኪናውን አቅጣጫም አስጠፉባት። ወዴት እንደሄዱ መገመት ባትችልም የብረት መዝጊያ ሲከፈት ተሰማት። መኪናው ወደ ውስጥ ገብቶ እንደቆመ ጭኖባት በነበረው እግሩ ረገጥ አድርጓት ሰውየው ወረደ። እናም ከተደፋችበት የመኪና ወለል ላይ ቀና አለች። ከዚያ እግሩንና እጁን ከታሰረው ልጅ ጋር አይን ላይን ተጋጩ። ከንፈሮቹ ሲንቀሳቀሱ ተመለከተች። አይዞሽ ያላት መሰላት። ከመኪናዋ ወርደው እያዳፉ ሲወስዱት በዓይኖቹ እንደሚከተሏትና ብርታት እንድታገኝ እንደሚመኝላት እርግጠኛ ነበረች። ዳኙ እግሮቹ አላራመድ ብለውት ሲንሰፈሰፍ ከልቧ አሳዘናት። በአካባቢው ከቆሙት አንደኛው ምን ያሸናክፋል ብሎ ሲገፈትረው እግሮቹ ሚዛኑን መጠበቅ ስላልቻሉለት ተፍገምግሞ ወደቀ። በሐሳቧ አብራው ተንገላታች። አይዞህ አለችው ሳታስበው። አጠገቧ የነበረው ሰው ወገኛ፣ ነገ አንቺም እንዲሁ ትሸናከፊያታለሽ ብሎ በኃይል ሲገፈትራት ፍሬወት እንደምንም የበረንዳውን ብረት ይዛ ሳትወድቅ ቆመች። የስድብ ውርጅብኝ እያወረዱባት ወደ አንድ ክፍል አስገቧት። የክፍሉ ሽታ ትንፋገን ይገፋጠራል። ክፍሉ መሃል ቆመች። ከበስተጀርባዋ በሩን ዘግተውባት ሄዱ። የሚከተለው ምን ሊሆን እንደሚችል መገመት አልፈለገችም። ቤቱ ግን በጣም ይቀፋል። በወለሉ ላይ የተዝረከረኩት ነገሮች ሁሉ ቆሻሻ ናቸው። ረጅም ወፍራም ሽመል፣ የተጠቀለሉ ቆሻሻ ጨርቆች፣ የተቀዳደዱ ካናቴራ እና ሸሚዞች፣ ብረታ ብረትና አለንጋዎች፣ የኤሌክትሪክ ገመዶች፣ ባልዲ፣ ሁሉም ተዝረክርከዋል። ክፍሉ ይከረፋል። የቆየ የደም ጠረን ይበጠብጣል። ከክፍሉ አንድ ወገን በኩል አንድ ወንበርና ሁለት ጠረጴዛዎች ተቀምጠዋል። መዝጊያው ተበረገደና ተከፈተ። ሳታስበው ዞር አለች። ኩምቢ ቮልስዋገን ጋቢና የነበረው ሰውዬ ቀድሞ ሲገባ ሌሎቹ ከኋላው ተከታትለው ገቡ። አንደኛው ከዋላ ቀደም ማለና አጠገባ ከመድረሱ በጥፊ አቃጠላት። ምድር ሰማዩ ዞሮባት ስትንገዳገድ ሳቃቸው አጀባት። ራሷን ተቆጣጥራ በደንብ ሳትቆም ሌላው ደገመና በርግጫ መጣት። ወለሉ ላይ ተዘረጋች። ገና ምኑን አይተሽ ተነሽ አላት ያ አጉረጥራጭ ሰውዬ። ለመነሳት ተፍጨረጨረች፣ ግን አልሆነላትም። አቅሟ ሁሉ ከውስጧ ተሟጦ ያለቀ መሰላት። ከጣሪያ በላይ የሆነ ሳቃቸው አንጀቷን አሳረረው። አረመኔዎች አለች በሆዷ። ልብስሽን አውልቂ አላት ደግሞ። እሷ ገና መነሳቱም አልሆነላትም፣ አመለጣች። ደግሞም ልብስ ማውለቅ ለምን እንዳስፈለገ አልገባትም። ምን ይለጥጥሻል አውልቂ እንጂ አለና በያዘው አለንጋ ጀርባዋን ይጀለጣት። የሸሚዟን አንገት ጨመደደና ከመሬት አነሳት። ምንም ምርጫ አልነበራትም፣ ስለምንም ማሰብ አልቻለችም። የታዘዘችውን ለመፈጸም በደመነፍስ ከመንቀሳቀስ በስተቀር ልብሶቿን አወላልቃ በጡት መያዣና በፓንት ብቻ በእነዛ ሁሉ ወንዶች መሃል መቆም አስጨንቋት የምትገባበት ቀዳዳ ባጣችበት በዚያ ሰዓት ቀጭን የሴት ሳቅ ከበስተጀርባ ሰማች። እጣ እየተጣጣላችሁ ነው እንዴ? እናንተ ሽንኩርት የምትሉት አይነት ነች አይደል? አለችና ከጉዝፍነቷ ጋር የማይመጣጠነውን ቀጭን ሳቋን ሳቀች። ወንዶቹን ገፋ ገፋ አድርጋ ወደ ፍሬ ሕይወት ተጠጋች። ስሚ አታፍሪም እንዴ? አለቻት። ፍሬ ሕይወት ፊቷን ወደ ሴትዮዋ አዞረች። ሴትዮዋ ቆንጆ የምትባል ባትሆንም የምታስጠላ አይደለችም። ለፍሬ ሕይወት ግን አስቀያሚ ሆና ታየቻት። በለበሰችው ሱሪና ኮት ላይ የደረበችው ጃኬት ቡርጫም ወንድ አስመስሏታል። የፍሬ ሕይወትን እጅ ሳፍ አድርጋ ሁለት ጊዜ በጥፊ መታቻት። ተንገዳገደች። ሌላው ደግሞ በርግጫ ደገማት። ሲሚንቶ ላይ በኃይል ወደቀች። የወደቀች ሳይሆን ራሷን የተመታች ነው የመሰላት። የረገጣትን ሰው ሽብቅብ ተመለከተችው። ከወጣትነት የእድሜ ክልል ብዙም ያለፈ አይመስልም። አይኖቹ ግን በጣም ቀልጠዋል። ቁልቁል ሲመለከታት ከአይኖቹ ውስጥ ጥላቻ ይነበባል። ከሱ አለፈ ብሎ ደግሞ ሌላ ሰው አለ። ዘለግ ያለው ቁመናውና ፈርጠም ያለ ሰውነቱ ስፖርተኛ ያስመስለዋል። እንደ ተጋደመች በክፍል ውስጥ ያሉትን ሁሉ ለመቃኘት ሞከረች። ፈንጠር ብሎ ከወደ ግድግዳው ጥግ የቆመው ሌላ ሰው በእጁ መግረፊያውን እንደያዘ በሐሳብ የኮበለለ ይመስላል። እሳራት የሚል ድምፅ ሲሰማ ከሄደበት የሐሳብ መንገድ ብርግግ ብሎ ተመለሰ። ከወደቀችበት ሳትነሳ እጆቿን በኤሌክትሪክ ገመድ ግጥም አድርገው አሰሯቸው። ከእስራቱ መጥበቅ የተነሳ ጣቶቿ ወዲያውኑ አበጡ። ሁለቱንም እግሮቿን በተመሳሳይ ሁኔታ አሰሩ። ምን ሊከተል እንደሚችል መገመት ከበዳት። ስለ እስር ቤት ስቃይ ሰምታ የምታውቅ ቢሆንም ትክክለኛ ገጽታውን አታውቅም። እግሮቿን እንድታጥፋቸውና የታሰሩትን እጆቿን በጉልበቶቿ ላይ እንድታሳልፋቸው ተነገራት። የተባለችውን አደረገች። ረጅሙና ወፍራሙ ሽመል በእጆቿና በጉልበቶቿ መሃል እንዲገባ ተደረገ። የሚከተለው ምን ሊሆን እንደሚችል ጠበቀች። የሆነውን ነገር ግን ማመን አቃታት። ከነዛ ስታያቸው ካቅለሸለሿት መሬቱ ላይ ከወዳደቁ ካልሲና ጨርቆች መሃል ብድግ አድርጎ አመጣና ወደ አፏ ጠጋ አደረገው። ማስታወክ ከጀላት። አፍሽን ክፈሽ አላት በጩኸት። ሊያደርገው ያሰበውን ማመን አቃታትና ቀና ብላ ተመለከተችው። ይሄማ በፍጹም አይደረግም አለች ለራሷ። ክፈችው አለና እንደገና አንባረቀባት። በፍጹም ልትቀበለው የምትችለው ትእዛዝ አይደለም። ዘገነናት፣ አቀርቅራ ዝም አለች። ስቀሏት፣ የምን ማባበል ነው? አለ አለቅየው። ከመቀጽበት ሽመሉን ከግራና ከቀኝ ይዘው ብድግ አደረጉት። ጭንቅላቷ ወደ መሬት ተዘቀዘቀና የሽመሉ ጫፍና ጫፍ ሁለቱ ጠረጴዛዎች ላይ አረፉ። በተዘቀዘቀችበት ያን የቆሸሸና ደም የነካካው ጨርቃጨርቅ አመጣባት። አፏ ውስጥ እንዲከተት መስማማት ግን በፍጹም የምትሞክረው አልነበረም። ጥርሶቿን ግጥም አድርጋ አልከፍትም አለች። ዞርበል የምን ሽሩሩ ነው? አለ ያ መጮህ የሚወድ ሰውዬ። ወገቡ ላይ ያለውን ሽጉጥ ላታደረገና አሽከረከረው። አቃጥልሻለሁ አለ ደግሞ ሽጉጡን ግንባሯ ላይ ደግኖ። አንዳች ስሜት ሰውነቷን ወረራት። ግን እኮ ሞት ከዚህ ሁሉ ስቃይ አይበልጥም፣ እንዲያውም ረፍት ነው አለች በሐሳቧ። በሽጉጡ አፈሙዝ አፏን ነካ አደረገው። ምን ሊከተል እንደሚችል ገና መገመት እንኳ አልቻለችም። በትልቁ ጫማ አንገቷ ላይ ረገጣል። ከንፈሮቿ ሳታዛቸው ተከፈቱና የሽጉጡ አፈሙዝ ጉሮሯ ውስጥ ተቀረቀረ። ወዲያውኑ መልሶ አወጣው። አፏን ግን መልሳ ልትገጥመው አልቻለችም። ያንን አስቀያሚ የካልሲ ኳስ ያለምንም ችግር አፏ ውስጥ ወተፈው። የታነቀች መሰላት። የተሰገሰገው የካልሲ ጥቅል እንዳይወጣ አፏን ግጥም አድርጎ በጨርቅ አሰረው። ታፈነች። ስቃዩን በቃላት መግለጽ በጣም አስቸጋሪ ነው። ዓይኖቿን ጨፍና ስቃዩን ለመርሳት ሞከረች። ለሰዓታት ያህል ከሐሳቧ ጠፍተው የነበሩ ሰዎች ሁሉ በዓይነ ሕሊናዋ ፊት ተደረደሩባት። እናቷ፣ ወንድሞቿና እህቶቿ አንተነህ፣ በላይሁን፣ ቅዱስ፣ ቤቲ፣ ትርሲት። አለንጋው ውስጥ እግሯ ላይ ሲያርፍ ከገባችበት የሐሳብ ዓለም ምንጥቆ አወጣት። ግርፉ ተከታተለ። እስከ ወዲያኛው ድረስ የሚያቋርጥ አይመስልም። መፈጠሯን ጠላች። ምን አለበት ቢገሉኝ አለች። መናገር ስትፈልጊ ጣትሽን አሳይ አላት መግረፉን ሳያቋርጥ። ምንድነው የምናገረው? እከሌ እከሌ እያልኩ የሰው ስም ልዘረዝር በፍጹም አላደርገውም። ከራሷ ጋር ነበር ውይይቱ። እስክሞት ድረስ እንኳ ቢሆን ብላ ለራሷ ደመደመች። እግሯ ደንዝዞ የእርሷ እስከማይመስላት ድረስ እየተፈራረቁ ቀጠቀጧት። ዓይኖቿን ጨፈነቻቸው። በዓይነ ሕሊናዋ እንደገና እናቷንና ሌሎቹን አየቻቸው። ጃኬቱን እስከ አንገቱ የቆለፈው ያ መኪና ውስጥ የነበረ ልጅ ታያት። እግሮቹና እጆቹ የታሰሩበት ብረት ቅጭልጭልታ በጆሮዋ ተሰማት። ከማበጣቸው ብዛት እንደ መስታወት የሚያብለጨልጩት የዳኙ እግሮች። ቀዝቃዛ ውሃ በእግሮቿ ላይ ተደፋ። ዓይኖቿን ገለጠች። ከእግሮቿ የሚወርደው ውሃ በዓይኖቿና በአፍንጫዋ ውስጥ ገባና አፈናት። በአፍንጫዋ የገባው ውሃ ጭንቅላቷ ውስጥ የገባ መሰላት። አቃጠላት። ማስነጠስ ግን አልቻለችም። ተወራጨች። አለንጋው እንደገና እየተከታተለ እግሮቿ ላይ አረፈ። አቤት ስቃይ! እንዲህ አይነት ስቃይ ይኖራል ብላ በፍጹም ገምታ አታውቅም። ሰውነቷ ሲደነዝዝ ደስ አላት። ቀስ በቀስ እንቅልፍ ውስጥ የገባች መሰላት። ሁሉም ነገር ጭልምልም አለ። ፈቃደ ግንባሩን እንደ ቋጠረ ገብቶ ፍራሹ ላይ ጥቅልል ብሎ ተኛ። በአካባቢው የሚተኙት እስረኞች ጸባዩን በሚገባ ያውቃሉ። እንዲህ የሚያደርገው በጣም ሲናደድ ብቻ ነው። ሌላ ጊዜ አዝናንቻቸው መጣው ይላል ወጥቶ ሲመለስ። እንዲህ እንዳሁኑ ሲኮሳተር ግን ሁሉም ራቅ ብለው ይቆያሉ እንጂ አንዳቸውም ሊያናግሩት አይሞክሩም። ጥቂት ቆይቶ ተነሳና ተቀመጠ። የግንባሩ ስር ተተርትሯል፣ አይኖቹም ቀልተዋል። የዛሬው ለየት ያለ ነው አለ አንደኛው እስረኛ። ልጁ ገና ተናግሮ ሳይጨርስ ፈቃደ ከተቀመጠበት ተነሳና እግሮቹን እየጎተተ ወደ ዳኙ ሄደ። የማትረባ ሰው ነህ እሺ አለው ከዳኙ አጠገብ ቆሞ። ሁሉም ጆሮቻቸውን አቅንተው መስማት ጀመሩ። ዳኙ መልስ አልመለሰለትም፣ አቀርቅሮ ዝም አለ። ትንሽ ለመቋቋም ብትሞክር ኖሮ ሊያልፍ ይችል ነበር አለው። እዚህ መምጣቷ እንደሚሻል ስላመንኩ ነው ያመጣኋት አለ ዳኙ ቀና ብሎ እየተመለከተው። እዚህ ከምታመጣት ራሷን እንድታድን መልእክት አትልክባትም ነበር ጠየቀ ፈቃደ። ማንን ነው ምልክባት? ደግሞስ እንዴት ነው ራሷን የምታድነው? ከፍተኛ ወይንም ቀበሌ ሄዳ እጇን ከምትሰጥ እዚህ መምጣት አይሻለትምና ነው? ዳኙ ሊናገር የፈለገውን ተናግሮ የጨረሰ አይመስልም። ፈቃደ ግን በመጣበት አኳኋን ወደ ቦታው እየተመለሰ የማትረባ ብሎ አጉረመረመ። ፈቃደ ለበርካታ ጊዜ የውሸት ጥቆማ እየነገረ ይዘውት ይወጡና ምንም ሳያገኙ ይመለሳሉ። እንዲህ ባደረገ ቁጥር ይገረፋል። ጥቆማ አለኝ ብሎ ቢወጣም ባይወጣም ፈቃደ ሳይገረፍ አይሰነብትም። ስለዚህ ወደ ምርመራ ክፍል በተጠራ ቁጥር መገረፉ የማይቀር መሆኑን ስለሚያውቀው ይዟቸው ይወጣል። እስኪ ዛሬ ደግሞ ትንሽ ላንሸራሽራቸው ይላል ሲወጣ። ሲመለስ ያው ግርፍ ይጠብቀዋል። ብትንትን አድርገው ገርፈው ደግሞ ይመልሱታል። ተመልሶ ፍራሹ ላይ ተቀመጠና መጽሐፍ ማንበብ ጀመረ። ለህመሙም ሆነ ለንዴቱ ማብረጃው መጽሐፍ ነው። አሁን ግን መጽሐፉን ገለጠው እንጂ አያነበውም። በሐሳቡ እልም ብሏል። መኪናው ውስጥ አብራቸው የነበረችውን ልጅ ከሐሳቡ ሊያጠፋት አልቻለም። ገና እየገፈታተሩ መኪናው ውስጥ ሲያስገቧት ነው ልቡ የደነገጠው። ለተወሰኑ ደቂቃዎች ከራሱ ጋር ሙግት ገጥሟል። ግን እንዴት ሊሆን ይችላል አለና ራሱን ጠየቀ። ያን ዕለት እንዴት ሊረሳው ይችላል? እያንዳንዱ ሁኔታ ዛሬም አዲስ የሆነ ያህል ይታየዋል። አዲስ አበባ በየጎዳናዋ የወጣት ሬሳ እየተነጠፈባት መዋል በጀመረች ሰሞን ነበር። ወደ ነበረው ቀጠሮ ለመሄድ ፈጠን እያለ ይራመዳል። ሰዎች አጀብ ብለው ተመለከተና መንገዱን መቀየር አሰበ። ጥቂት በሌላ አቅጣጫ ከተራመደ በኋላ ሳያስበው ተመለሰ። ወደ ተሰበሰቡት ሰዎች አቅጣጫ ሲመለከት አሁንም አሉ። ወደዚያው ሄደ። ቀረብ እያለ ሲሄድ መሬቱ ላይ የሆነ ነገር መኖሩን አስተዋለ። መሬቱ ላይ ያለው ሰው መሆኑን አየ። እርምጃውን ፈጠን አደረገና ተጠጋ። ጥቂት ራቅ ብለው ደረታቸው ላይ ቀይ ሽብር ይፋፋምብን የሚል ጽሑፍ የተለጠፈባቸው ሦስት ወጣቶች ወድቀዋል። ሁለቱ ወንዶች ሲሆኑ አንዷ ግን ሴት ነች። ሴቷ ልጅ ረጅም ጸጉሯ መሬቱ ላይ ተበታትኗል። ፊቷ ወደዚያኛው አቅጣጫ በመዞሩ አይታይም። ነጠላ ጫማዋ ፈንጠር ብሎ ወድቆ ሱሪዋ ከአንድ በኩል ተቀዷል። ሸሚዟ ከቀኝ ጎኗ በኩል ገለጥ ብሎ ሰውነቷ ይታያል። ሁሉም ከንፈሩን እየመጠጠ ሐዘኑን ይገልጻል። ወታደሮቹ መጥተውም እንዳይታፈስ በስጋት አካባቢውን ይቃኛል። ፈቃደ ልቡ በኃይል እየመታችበት ቀስ ብሎ የልጅቱ ገጽታ ከሚታይበት በኩል ዞረ። ማንም አላስተዋለውም። መሬቱ ላይ ዝርግት ሲል ነው ያዩት። መጫጫ ሆነ። ጎበዝ መጫጫ ምን ይጣቀማል? እንተጋጋድ እንጂ አሉ አንድ ጎልማሳ። የሰውየው ቤት እዚያው አካባቢ ኑሮ ፈቃደን አንስተው ሰውየው ቤት አስገቡት። ለስንት ሰዓት እንደቆየ አያስታውሰውም። ሲነቃ ግን የማያውቀው ቤት ውስጥ እንደነበረ አስተዋለ። የተመለከተውን ነገር ልክ እንደ ህልም አስታወሰው። አስፋልት ላይ ተዘርግታ ያያት እህቱን ነበር፣ የሚወዳትን ትንሽ እህቱን፣ የትደርሳለች የምትባል እህቱን። እህቱ ይህ ነው የሚባል የፖለቲካ ተሳትፎ አልነበራትም። አንድ ቀን ግን እንደወጣች ቀረች። ያልተፈለገችበት ቦታ አልነበረም። እዚህ ቦታ ናት የሚል አልተገኘም። በሷ ወጣ መቅረት ምክንያት ቤተሰቡ እንደታመሰ ነው። እናቱ ታመው ሐኪም ቤት ገብተው መታከም ነበረባቸው። አባቱ ከዛ በኋላ ስራቸውን በአግባቡ መስራት አቅቷቸዋል። ብቻቸውን እየተነጋገሩ ሲሄዱ እሱ ራሱ አይቷቸዋል። የሆነውን ሁሉ ለሰውየው ነገራቸው። የእህቱን ሞት ግን ለቤተሰቦቹ ሊነግር መድፈር አልቻለም። ቤተሰቦቹን በተለይም እናቱን ማየት አቃተው። እናም በቤት መቆየቱ አደገኛ እንደሚሆን ተናግሮ ከቤት ወጣ። እስር ቤት በገባበት ሰሞን እናቱ መሞታቸውን ሰማ። መኪናው ውስጥ ያያት ልጅ ቁርጥ እህቱን ነው የምትመስለው። ራሱን ተጠራጠረ። ተሳስቶ ይሆን እንዴ? መልክ ተመሳስሎበት ደንግጦ ይሆን እንዴ? አስፋልት ላይ የወደቀችው ልጅ እህቱ የመሰለችው? በርካታ ጥያቄዎችን ደረደረ። በኋላ ደግሞ በራሱ ተገረመ። መኪናው ውስጥ ያያት ልጅ እህቱ ብትሆን እንዴት ዝም ልትለው ትችላለች? መጽሐፉን አስቀመጠና እንደገና ተጋደመ። ብዙ ሳይቆይ ለሽንት የመውጫ ሰዓት መድረሱን ነገሩትና ተነስቶ ተሰለፈ። እዚያም ሆኖ መኪናው ላይ ያያት ልጅ ከአእምሮ ሊያወጣት አልቻለም። በጠባቧ ግቢ ውስጥ ከወዲያ ወዲህ እያሉ የሚጫወቱት ሴት እስረኞች የመዝጊያውን መከፈት ሲሰሙ ቆሙና የሁሉም አይኖች ወደ አዲስ ገበያዋ ፍሬ ሕይወት አተኮሩ። ግቢው መኖሪያ ቤት እንደነበረ ያስታውቃል። በስተቀኝ በኩል ሰርቪስ ቤቶች፣ በስተግራ ደግሞ ዋናው ቤት አለ። ከትልቁ ቤት በረንዳ ላይ ተቀመጠች። ቀኑ ወደ መጨለሙ በመሆኑ ብርዱ አጥንቷ ውስጥ የዘለቀ መሰላት። ከእስረኞቹ አንደኛዋ ወደ እሷ መጣችና ባትቀመጭ ይሻልሻል፣ ቢያምሽም እንደምንም ተራመጅበት አለቻት። ፍሬህይወት ግን እንደማትችል ነገረቻት። እትየለሽም እኛ እንደግፍሻለን አለች ሌላዋ ጠጋ ብላ። ግራና ቀኝ እጆቿን ያዟት። በእነርሱ ብርታት እንደምንም ለመራመድ ሞከረች። ጊዜው በመሸ መጠን ብርዱ ይብሳል። የእጆቿ ቆዳ የዶሮ ቆዳ መሰለ። በረደሽ አይደል አለችና አንደኛዋ የለበሰችውን ጋቢ ያለበሰቻት። እዚያ መግረፊያ ክፍል ውስጥ ያለውን ጭካኔና እስረኞቹ ክፍል ያለውን ርህራሄ አነጻጸረችው። መጸዳጃ ቤት ልትወስዱኝ ትችላላችሁ አለች አንዲት ከቤቱ ጥግ የተቀመጠች ሴት። ገና ተናግራ ሳታበቃ አጠገቧ ደረሱና ተረዳድተው አነሷት። ፍሬህይወት የሴትየዋን እግር አየችው። የሁለት እግሮቿ ጥፍሮች በቦታቸው የሉም። የሚታየው ደም ያቸፈቸፈ ሥጋ ብቻ ነው። ውስጥ እግሮቿ ተገማምሰው ውሃ የመሰለ እዥና ደም ይተፋሉ። ቅልጥሞቿ ተገጣጥበው ጠቀቅ ያለው ቁስላቸው ይዘገንናል። የራሷን እግሮች አየቻቸው። የኔም እንዲህ ይሆንብኝ ይሆን? ጥያቄውን ያቀረበችው ለራሷ ነው። ዋጋ ለሌለው ነገር እንደሷ እንዳትጎጂ ልታስቢበት ይገባል አለቻት አንደኛዋ። እሷ ለምንድን ነው እንዲህ ከሌላው የተለየ ተጎዳችው? አለቻት ልጅቱን። زم بلا مدرسيسي سيلفلف اسوا ستدرك على الناقرن بمالتوان وندي ثلاث تلوات على الشات سموها مانو بلا طيقج ميسترة تبالا لج على شلجتو يونتم ميسترة سمن ملاكي عوطا اللي بالي اللي على شلراسوا يالقمة تشوني اهل باقروها حيدة شبت ابتتو اندال لبي هنم كمجم مراوية الشادة مرقت شلو اللاتان كزيابو هالا اندم مايت اروات بمقمت اهل اندتك امسنا عرف اندت المكرات يسطواتن مقبل مبلات تموكر الناتوها تدكنو بات اهلو المواد اكاتات يلكونم سك سك بلا مالكس تمينيج يهنجن ففزسوم لتادرقو يمي قبات يالمهونو سلم التوك واد تادرقاتشو يتا قلت يتوسن قرشاوتشن لمواد موكرتشن ملساتشو اسرانيوتشو يتشالون بوتا بيسطواتن لديتون انكلف باينوتشوا عالزورم ناتوان ملالسا عالسبتشاتشو يوتن يتشالي لمادرق ينبراتن يلجنت هلمنا زاري بلجوتشاتشو مكنيات يدرس باتشو يميشلون حزن دقمو كالناتو ودليلوتشو كالاب انديتونو يهون اكستاتشو بيت مهيد يتشالن دميون اسبو مهيدون بيتشانو يمتاكو بلايهونز منكت موتيهون بلايهون تنكرا لبنجي تنكرا سهون نتير لوم يجوتشو لسلاسي تسمات ينقرف انتيتي قواقامو يشليهون بلايهون يلاك اللاتن يانقتها باللاسبتشو يعني لات بيتاس كمتا بموتعتوا بتعم جسالات ينهو اللوامت فكرون عمكو يما يازون نقر ستاسبو دقمو كالبوا عزانج انت ناس يترسو يهون بتلاي يبتكن بغت ستاولا ينبرون سميت اسكالتا موتوا درس يمترساو اي مسلاتم دمو ودا لتشبت بوتاتا ملسا ولوان هستاوسج حسابو أممات دنجت ليلة نقر تزالات بورسا بورساين يتنو يادر رقود وستو قنزب نبرو او كادي سببا لميوت الجوش متكم يميهون قنزب بركتي على قنزبنو قنزب بتشام يدلم يالجوش فوتو وچس بتنيا جبت سونتوان انكتا كتات فوتو چونايتو انتي زمالو بتام قرمات يام هنيه يم يواتات مشمتات بچانو لمونوز نزال جوج بهونوز عاديتنا بمن هني تاليهونو بسيتوش كنف عبرات تسارا ينبرتشو دنكنش توسال چات كه دنكنش كار بميكتلو كان كترو علاچو دنكنش كفتن ياي پولتيكا مينا اندلي لاتاو قالج منين ينتو اتشام تبت عصو باتال تاديا بزي جزي وچي من كراتت من فايدا اللو من الباتم وداتو ليامزني چلال اقول بوتا مودكم لكتالي چلي هونال بچا لليتو انديو بحساب اندتا ترما مسج لليلو چوسي نگا نگالات طوات دي جو چوسي نسو لناتوا مريت منگري چالندونا تايجي قچاچونا يسلق قطر ستج مجم يتندالج بياوكو يشالاچو البلانو بتوات ودزا قفافي بيرو تطراج يقباچو جن مغرفيا كفل ايدلم تنش قللالات تقمچ علات يا مچو يميود سويه تقمطچ يمتاقيون هلو عند باند تناغر يالش على بل زيا دغمو ياو نو علات ورقتنا سكريبتون يزو بزكتنيا درجة يمت سرام هونواننا ورقت كمان بابنا كما بتن يزل لسرا اندات سراج تناقرج بكاي هونو آلنا امبارك اببات زم مالج مستاريوس آل لكي تاوك مستاري السواقة اندال لادرقو سلا مستاري من المالاوكم آلج كنا بلا تملكتاو يهن يابت اقرشن سقمان مسلش تاوكي علش قالنا اسكريبتون ورورو تنسى من انفاتها لسطواتم ያዳፉ ወደዚያ የተረገመ ክፍል ወሰዷት ያለምንም ተጨማሪ ጥያቄ ለድጋሚ ግርፍ ገለበጧት ያንን ሽመል በእጅና በጉልበት ማላስ ገብተው ሁለቱ ጠረጴዛዎች ላይ የሚያንጠለጥሉትን ግርፍ መገልበጥ ይሉታል የዳግም ግርፉ ስቃይ ከመጀመሪያው የበለጠ ነው መፈጠሯን እስክትጠላ ድረስ ከጠቀጧት ከጥቂት ጊዜ በኋላ ሁሉም ትተዋት ከክፍሉ ወጡ ለጥቂት ደቂቃዎች እዚያው እንጨት ላይ ተንጠልጥላ ቆየችና በሉ በሉ አውርዷት ሌላ ጮማ ተገኝቷል አለ ጫሂው ሰውዬ አከታልፈው አውርደው ወረወሯት በድንጋጤ የፊቱ ቀለም ጨው የመሰለው ልጅ እያዋከቡ አስገብተው ይለበልቡት ጀመር የስቃይ ድምፁ አሰቀቃት ጥቂት ቆይተው በሩ ተከፈተና ሁለት ገራፊዎች ተከታትለው ወጡ እየተንደረደሩ ከበስተቀኝ ወዳለው ትልቅ መጋዘን ሄዱ ትልቁን የብረት መዝጊያ ከፍተው ገቡ ወዲያው ደግሞ ያንን እግሩና እጆቹ በእግር ብረት ታስሮ የነበረው ልጅ እያንገላቱ ይዘው ተመለሱ እንግልቱን ሁሉ ተቋቁሞ አጠገቧ ሲደርስ ባይኖቹ ሰላምታ ሰጥቷት አለፈ ልጁን ወደ መግረፊያው ክፍል ሲያስገቡ ይቺን አስገባና ቃሏን ተቀበላት ብሎ ትእዛዝ ሰጥ አለቅየው ፍጠኝ አላት ከገራፊዎቹ አንዱ ገና ተናግሮ ሳይጨርስ እየተሸናከፈች ተከትለው መጀመሪያ የገባችበት ክፍል ገባች እንግዲህ ብልጥ መሆን ያስፈልግሻል ፈጠን በይና መንገር ያለብሽን ብቻ ንገሪኝ አላት ድምፁን ዝቅ አድርጎ በሚገባ ተረዳችው እናም ማውራት ያለባትን መናገር ጀመረች እሱ ያለምንም ተጨማሪ ጥያቄ መጻፍ ቀጠለ ለልጁ ቦርሳው ውስጥ ስለነበረው ገንዘብና ፎቶዎች ነገረችውና የሚችል ቢሆን ፎቶዎቹን በማጥፋት እንዲተባበራት ጠየቀችው ቦርሳሽ ውስጥ የነበረው ገንዘብ ተጠናቋል አብረው ለነበሩት ፎቶዎች ብዙም ትኩረት የሰጠ የለም እኔ እንደምሆን አድርጌያቸዋለሁ ስለ ቦርሳው እስከመጨረሻው ምንም ባትጠየቂ ይመረጣል በማለት ሲያስጨንቃት የነበረውን የፎቶዎቹን ጥያቄ መለሰላት በጣም አመሰግናለሁ አለችው የምትመርጠው ቃላታ ከዚያኛው ክፍል የሚሰማው የስቃይ ድምጽ ወደ መጫጫ ተለወጠ ይሄ ልጅ ደግሞ የፈረደበት ነው አለ ቃል ተቀባዩ ታውቂያለሽ በየጊዜው የሚመጣው ሰው ሁሉ እንደተቆመበት እርሱም አላውቅም እንዳለ ነው አለ በትርፊያ የጻፈውን አነበበላትና እንድትፈርም ስክሪፕት ወሰጣት ከዚህ በኋላ ግትርነት አያዋጣም አላት ከወንበሩ እየተነሳ አብዮት ጥበቃውን ጠራና ወደ ማረሚያ ክፍል እንዲወስዳት አዘዘ በማግስቱ እንደገና ወደዚያ የገራፊዎች ቢሮ ተጠራች ስትገባ አንድ ትልቅ ሰው ተቀምጠዋል ሰውየው በምን ወደዚያ እስር ቤት እንደመጡ ገረማት እሷ ስትገባ እሳቸው ወደ መጋዘን እንዲመለሱ ሆነ አንቺ ደግሞ አላወጣም እንዳልሽ ነሽ አይደል አላት አለቅየው ገና ከበሩ ገባ ስትል አላልኩም አለች ፈጠን በማለት ምን ማረጋጋጫ አለሽ ዛሬ አንድ ቀጠሮ አለኝ አለች ቃል የተቀበላትን ልጅ ሰረቅ አድርጋ እያየችው ትክክል ነሽ በሚል አይነት አውራ ጣቱን አሳያት በጉዳዩ ላይ ሌሊቱን ስታስብበት ነበር ያደረችው ያሏትን ቀጠሮዎች ሁሉ አሰበቻቸው አንዳቸውንም መናገር እንደሌለባት ወስናለች በሌሎቹ ቀጠሮዎች የምታገኛቸውን ሰዎች ምንነት አታውቅም በመጨረሻው ሰዓት እንድታገኛቸው የተቀጠሩ ሰዎች ናቸው ለድንቅነሽ ግን ከደብረ ዘይት ከመነሳቷ በፊት ደውላላት ግራ እንደገባት ነግራታለች ምንም አይነት ግንኙነት እንደሌላትና ምን ማድረግ እንዳለባት መወሰን እንደተቸገረች አውቃለች ስለዚህም እዚህ መምጣቷ የተሻለ እንደሚሆን አምናበታለች ግን እንዴት እርግጠኛ ሆናለሁ ድንቅነሽ በኢሴትድ የኢሃፓ የሴቶች ክንፍ ነው ማውቃት በሌላ ያላትን ደረጃ በምን አውቃለሁ አለች ደግሞ ግን የትኛውስ ቢሆን ምን ፋይዳ አለው አለች እንደገና መግረፊያው ክፍል ውስጥ የሰሩት የነበረውን መዋቅርና የግራፊዎቹን ንግግር አስተውሳ በቃ ሙሉ መዋቅር ሊኖረን የሚቀረው ጥቂት ነው ያባ ፍርሳለች ማለት ይቻላል ነበር ያሉት ታዲያ የፍሬህይወት ምን ትዘግያለሽ አለና ሰውየው ከሐሳቡ አመለሳት እንሂዳልኩኮ አለች ፈጠን ብላ በዚያ በኩምቢ ቮልስዋገን ተጭና ከድንቅነሽ ጋር ወደ ነበራቸው ቀጠሮ ስትሄድ ግን ስሜቷ እንዳሰበችው አልነበረም ተናደደች ምንም ቢሆን መናገር አልነበረብኝም አለች ለራሷ ፍሬህይወት የደረሳት እጣ ለድንቅነሽም ደረሳት እያካለቡ ኩምቢ ቮልስዋገን ውስጥ ሲያስገቧትና እርሷን ስታገኝ የቱን ያህል ፊቷ እንደተለዋወጠ መቼም ቢሆን አትረሳውም ወደ ክፍል ስትመለስ ሚስትረን የተለመደ ቦታዋ ተቀምጣ አየቻት ሁሉም በየክፍሎቻቸው ሆነው ግቢው ጸጥ ብሏል ሚስትራ ተገብ ሄዳ ተቀመጠችና መጫወት ጀመሩ እግርሽ እንዴት ነው አለቻት በስስ ነጠላ ሽፍን አርጋ ፀሐይ የምትሞቀውን እግሯን እያየች ደህና ነው ምንም አይል እዚህ ከመጣሽ ቆየሽ አንድ አምስት ወራት ሆኖኛል አምስት ወራት ሙሉ እንዴት ሳይደንልሽ ቆየ ትንሽ ጠገግ ሲል እየወሰዱ እየገረፉኝ እንዴት ይዳል ለምንድን ነው በየጊዜው የምትገረፊው ታዲያ ምን ላድርግ ለጥያቄው መልስ አልነበራትም አጠንክራ መጠየቅም ያለባት አልመሰላትም ሌላ ጥያቄ አነሳች ሰፈርሽ የት ነው አለቻት ኡራኤል ነው አለች እንዳቀረቀረች ምን ነው አመመሽ እንዴ አለቻት ወደ ጨዋታ ለማምጣት አስባ የሚያመኝ የአካሌ ቁስል ብቻ መሰለሽ የበለጠ የሚያመኝ ሐሳቡ ነው አንቺ መቼም አሰራሩን በደንብ የምታውቂው ይመስለኛል ሚስጥር ምን እንደሆነ ይገባሻል ብዬ አስባለሁ አለችና ቀና ብላ ተመለከቻቻት ፍሬህይወትን መስማማቷን ባንገቷ አረጋገጠችላት ታዲያ እነሱን የሚያካክሉ የተማሩና ፓርቲውን የሚመሩ ሰዎች እኔ ዘንድ ወታደር ይዘው መምጣት ነበረባቸው አለቻት ሚስጥረ እነማን ናቸው አለቻት መገረምም ግራ መጋባትም እየተሰማት ወይ ጉድ እነሱማ የፓርቲው ሰዎች ናቸው መሳሪያዎቹ እኔ ቤት እንዲደበቁ ያደረጉት የፓርቲው መሪዎች ናቸው ከነሱ ውስጥ አንደኛው ወታደሮቹን ይዞ መጥቶ መሳሪያዎቹን አስቆፍሮ አስወሰደ ከነዛ ሰዎች አንደኛው ደግሞ እዚህ ታስሮ ኖሮ በሚቀጥለው ቀን ከዚህ ተግበስብሰው መጥቶና መሳሪያ ውለጅ አሉኝ የተወሰደውን መሳሪያ እኔ ከየት አባቴ ላምጣው ተወስዷል ብዬ የተቆፈረውን ባሳያቸው እኔውኑ ይዘው ይመጡና ይኸው እንዲህ አደረጉኝ ግን ውሸትን እግዚአብሔርም አይወደው መሳሪያው ከተወሰደ እኔ ተጠያቂ ነኝ እሷ ምን ታደርጋለች ብለው ወደዚህ እንዳያመጡኝ ተማጽነውልኝ ነበር ሊያድኑኝ አልቻሉም እዚህ ከመጣውም ቢሆን የሚያስፈልገውን ሁሉ የሚያደርጉልኝ እሳቸው ናቸው ታዲያ እኔማ ማን ጠያቂ አለኝ አንቺ ግን መሳሪያ ለመደበቅ እንዴት ተባበርሽ አለቻት እንዴት አልተባበርም እነዚህ ሰዎች እኮ አንቱ የተባለ ኑሯቸውን ትተው ነው ለድሃ እናሳልፍልሃለን ብለው መከራቸውን የሚያዩት ታዲያ እንደኔ አይነት መናጢ ምን እንዳላጣ ነው ቢምላቸው ደሞም መልካም ሰዎች ናቸው ለሰው ያላቸው አክብሮት ይገዛኛል እነሱ ዘንድ የበላይና የበታች የለም ሁሉም እኩል ነው ሬዲያ ምን እንዳያቸው አላቀም እንጂ እነሱስ አገር ቢያስተዳድሩ እግዚአብሔር የሚታረቀን ነበር አለች ሚስትረ ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራማችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።